Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። ከአሜሪካ ድምጽ በዛሬ ምሽት ስርጭታችን ከሚደመጡት መካከል
እጅግ በጣም ብዙ ልዩነት አለ በኢትዮጵያና በዩናይትድ ስቴትስ የምርጫ ስነ ስርዓት ላይ።
ትውልደ ኢትዮጵያውያን ስለ ዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ሐሳባቸውን ያካፍሉናል፣ በምሽቱ ይደመጣል። በመጪዎቹ ዓመታት በተማሪዎች ግብረ ገብ ላይ ትኩረት ሰጥቶ እንደሚሠራ የትምህርት ሚኒስቴር አስታውቋል። ዝርዝር ዘገባው ቆይት ብሎ ይደመጣል። እነዚህና ሌሎች ዘገባዎች የተካተቱበትን የምሽት ስርጭት ሀብታሙ ስዩም እመራለሁ። ኤልያስ አስማረ የድምፅ ምህንድስናውን ያከናውናል። በመቀጠል ስመኝሽ የቆየ አጫጭር ዜናዎችን ታሰማናለች።
አመሰግናለሁ ሀብታሙ። የሶማሌ ክልል መንግስት ሰሞኑን በአፋርና በኢሳ ሶማሌዎች መካከል የተፈጠረው ግጭት መንስኤ በሁለቱ ክልሎች አስቀድሞ የተፈረመውን የሰላም ስምምነት በጣሰ መልኩ በተከለከለ ቦታ ሰፈራ በመጀመሩ ነው ብሏል። የአፋር ክልል በበኩሉ ሰፋሪዎቹ በጎርፍ የተፈናቀሉ መሆናቸውን ገልጿል። የሶማሌ ክልል የአፋር ታጣቂዎች በፈጸሙት ጥቃት 27 ሰላማዊ የኢሳ ሶማሌዎች መገደላቸውን ሲገልጽ፣ የአፋር ክልል በበኩሉ በኢሳ ሶማሌዎች 8 ሰዎች ተገድለውብኛል ሲል ቅሬታውን አቅርቦ ነበር። ባለፈው ማክሰኞ የትምህርት ሚኒስቴር ባልደረቦች መገደላቸውን ተከትሎ የመከላከያ ሚኒስቴር በገዳማይቱ ወይም ገርበ ኢሴ ቀበሌዎች መግባቱንም የሶማሌ ክልል ተችቶታል። በትላንትናው ለትም በሲቲ ዞን በርካታ ወረዳዎች የመከላከያ ሰራዊትን ሚና የሚያወግዝ የተቃውሞ ሰልፎችም ተካሂደዋል። ዘገባውን ከድሬዳዋ ያደረሰን አዲስ ቸኩል ነው። የታንዛኒያ ተቃዋሚ ፓርቲ ያሳለፈ ኖሮ በሀገሪቱ የተካሄደው ምርጫ ከፍተኛ ማጭበርበር የተፈጸመበት በመሆኑ ውጤቱን የማይቀበል መሆኑን አስታውቋል። ፕሬዝዳንታዊ እጩ ተፎካካሪ የሆኑት ቱንዱ ሊሱ እየተነገረ ያለውን የምርጫ ውጤት ዓለም አቀፉ ማህበረሰብ እንዳይቀበለውም ጠይቀዋል። ገዢው ፓርቲና የመንግስት ቃል አቀባዮች የምርጫው ድምጽ ተቆጥሮ እስኪያልቅ ድረስ ምንም የሚሰጡት አስተያየት አለመኖሩን ገልጸዋል። የታንዛኒያ ብሔራዊ ምርጫ ኮሚሽን ሊቀመንበር ሰሚስቶክለስ ካዮጄ በበኩላቸው ስሞታውን ውድቅ አድርገዋል። ድምጽ መስጫዎቹ ላይ ጠቋሚ ምልክት ተደርጎባቸዋል የሚለውን ክስ ዜጎች እንዳይቀበሉት መክረዋል። ሊቀመንበሩ በማህበራዊ ሚዲያ ላይ የሚናፈሱ አንዳንድ ወሬዎች ያልተጨበጡና መሰረት የሌላቸው መሆናቸውን ለምርጫ ኮሚሽኑም እስካሁን የቀረበ ስሞታ አለመኖሩንም ተናግረዋል። እስካሁን የወጣው የምርጫ ውጤት እንደሚያሳየው በፕሬዝዳንት ጆን ማጎፉሊ የሚመራው ገዢው ፓርቲ እየመራ መሆኑን አመልክቷል። ኬንያ ውስጥ ለኮሮና ቫይረስ የተጋለጠ ሰው ቁጥር በ20% ማሻቀቡን የሀገሪቱ ጤና ሚኒስትር ትላንት አስታውቋል። የጤና ሚኒስትሩ ሙታሂ ካጎዌ ዛሬ በሰጡት መግለጫ ከሰኞ እስከ ትላንት ሐሙስ በነበሩት 4 ቀናት ውስጥ የሞተው ሰው 54 መድረሱን ተናግረዋል። ይህም አጠቃላዩን የሞት ቁጥር ወደ 964 ያደርሰዋል። 1084 ህሙማን በተለያዩ የጤና ተቋማት ሕክምና እየተሰጣቸው ሲሆን ከነዚህ ውስጥ 35ቱ በጽኑ የታመሙ መሆናቸውን ዳዊት ገልሞ ከናይሮቢ ያደረሰን ዘገባ አመልክቷል። የአይቬሪ ኮስት መራጮች ነገ ቅዳሜ ፕሬዝዳንታቸውን ይመርጣሉ። ስልጣን ላይ ያሉት ፕሬዝዳንት አላሳን ኦትዋሬ ለ3ኛ የስልጣን ዘመን ይበቁ እንደሆነም ይለያል። ፕሬዝዳንት ኦትዋሬ ትላንት ብዙ ሺህ ደጋፊዎቻቸውን ሲቀሰቅሱ ባሰሙት ንግግር ድምጽ ከመስጠት ወደ ኋላ እንዳትሉ፣ የምርጫ ጣቢያዎችንም ጠብቁ ብለዋል። በሀገሪቱ ባለፉት ሳምንታት የተካሄዱትን የተቃውሞ ሰልፎችና የተፈጸሙ ጥቃቶችን ተከትሎ ከምርጫው ጋር የተያያዘ ሁከት ይፈጠራል የሚል ስጋትም አይሏል። የፊታችን ማክሰኞ ለሚደረገው የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ሁለቱ እጩ ተፎካካሪዎች የዛሬ የምረጡኝ ቅስቀሳ ዘመቻቸውን 4 የብርቱ ፉክክር ክፍለ ግዛቶች ላይ ያደርጋሉ። ፕሬዝዳንት ዶናልድ ትራምፕ ሚሽጋን፣ ሚኒሶታና ዊስኮንሰን ላይ ቅስቀሳ ያደርጋሉ። የዲሞክራቲክ ፓርቲው ተፎካካሪያቸው የቀድሞ ምክትል ፕሬዝዳንት ጆ ባይደን ደግሞ ሚኒሶታ፣ ዊስኮንሰን እና አዮዋ ውስጥ የምርጫ ዘመቻ ያደርጋሉ። ሚሽጋን እያንዳንዳቸው አንድ ድምጽ ያላቸው 16 የምርጫ ወረዳዎች ያሏት ሲሆን ሚኒሶታና ዊስኮንሰን 10-10 አዮዋ ደግሞ 6 የምርጫ ወረዳ ድምጽ አላቸው። በፈረንሳይዋ ኒስ ከተማ 3 ሰዎችን በስለት የገደለው አጥቂ ማንነት የሀገሪቱ ባለስልጣናት ይፋ አድርገዋል። ተጠርጣሪው ኢብራሂም አውሳዊ የተባለ የ21 ዓመት ቱኒዚያዊ ወጣት መሆኑን የተገለጸው በሮይተርስ ዘገባ መሰረት ተጠርጣሪው በመስከረም ወር በላምፔዱሳ በኩል በጀልባ ወደ ጣሊያን ከገባ በኋላ በኮቪድ-19 ወረርሽኝ ምክንያት ተለይቶ እንዲቀመጥ ተደርጎ የነበረ ሲሆን 14 ቀኑን ሲጨርስ ከሀገር እንዲወጣ በመታዘዙ በዚህ በጥቅምት ወር ፈረንሳይ ገብቷል። ግለሰቡ በቱኒዚያ የተጠርጣሪ ታጣቂ ነውጠኛ መዝገብ ውስጥ ስሙ የለም። የፈረንሳይ የደህንነት አገልግሎትም አያውቀውም። ትላንት 3 ሰዎች ከተገደሉበት ጥቃት በኋላ ግን ፈረንሳይ ከፍተኛውን የብሔራዊ ደህንነት ማስጠንቀቂያ ማወጇ ታውቋል። አድማጮች ለሰዓቱ ያስኩላችሁ ዜና ይህን ይመስላል። አዘጋጅቼ ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። ወደ ቀዳሚ ጉዳይ እንለፍ። ቀጣዩን የአሜሪካ ፕሬዚደንት የሚለየው ምርጫ ሊደረግ ከሳምንት ያነሰ ጊዜ ብቻ ቀርቶታል። በዩናይትድ ስቴትስ ውስጥ የሚኖሩ ትውልደ ኢትዮጵያንም በምርጫው ለመሳተፍ እየተዘጋጁ ነው። አንዳንዶቹም አስቀድመው ድምፅ ሰጥተዋል። ከተወሰኑት ጋር ቆይታ አድርገናል። አቶ ታመነ ካሱ ለ16 ዓመታት ያክል በዩናይትድ ስቴትስ ውስጥ ኖረዋል። ለሶስተኛ ጊዜም ለመምረጥ ተሰናድተዋል። ዓመታትን እየቆጠሩ ወደ ምርጫ ጣቢያ የሚያመሩበትን ምክንያት ሲያስረዱም
ድምፄን የማሰማት መብት ስላለኝ የምፈልገውን ሰው ለመምረጥ፣ ምክንያቱም በአሜሪካ ውስጥ ኖር ብዙ የሚያስፈልጉ መብትን ለማስከበር የምትፈልገውን ሰው መምረጥ አለብህ። እንዲሁም ደግሞ ለኮሚኒቲህን ላለው ለእኛ ኮሚኒቲን ተገን ለመሆን ለሚያስፈልጉ ነገሮች በሙሉ አንተ የፈለግከውን ሰው ስትመርጥ የፈለግከውን ማድረግ እንደምችል ስለሚገባኝ ነው።
ለመሆኑ አቶ ታመነ ድምፃቸውን ሊሰጡት ያሰቡትን እጩ ለመመዘን መስፈርታቸው ምንድን ነው?
ብዙ ነገሮች አሉ። ከብዙዎቹ በጥቂቱ ባነሳ፣ አንደኛ አሁን ብዙ ቦታ ኢምፕሎይመንት አለ፣ የስራ እጥረት አለ። ብዙ መሰራት ያለባቸው ኢንፍራስትራክቸሮች በአካባቢ አሉ። እንዲሁም ከኢትዮጵያ ጋር ያለውን ግንኙነት ያጠናክርልኛል የሚለውን እጩ ለመምረጥ ዝግጁ ነኝ። አዎ፣ በራሴ የገመትኩት ሰው ስላለ የገመትኩት ፓርቲ ስላለ ለዛ ድምፄን እሰጣለሁ። ለመስጠት ተዘጋጅቻለሁ። እኔም ባለቤቴም ልጄም ለመምረጥ ተዘጋጅተናል።
ዩናይትድ ስቴትስ በኮቪድ-19 ቫይረስ ምክንያት በርካታ ዜጎቿን ያጣች ሀገር ናት። ከ200,000 በላይ ዜጎቿን አንድ ዓመት ባለሞላ ጊዜ ውስጥ በቫይረሱ አጥታለች። የቫይረሱ ተጽዕኖ በሁሉም መስኮች ላይ አርፏል። የቫይረሱ ስርጭት ድባብ ምርጫው ላይ የሚያሳድረው ተጽዕኖ ባይካድም የተቀመጡ አሰራሮች የመራጮችን ደህንነት የሚያስጠብቁ በመሆናቸው ትውልደ ኢትዮጵያንን ከመምረጥ ያግዳል ብሎ እንደማያምን የነገረን ደግሞ ቴዎድሮስ በፍቃዱ ነው።
አይ በእርግጥ እኔ ብዙም ያግዳቸዋልን ብዬ አልገምትም። ምናልባት አሁን እኔ እንግዲህ እንደ አብዛኛውን እኔ የምኖረው አክቹዋሊ አሁን ሜሪላንድ የሚባል ያው ዲሞክራት የሆኑ እንትኖች ስቴቶች ናቸው። ሜሪላንድ፣ ቨርጂኒያ የሚባል እነሱ አይ ቲንክ ብዙም ችግር የለባቸው መሰለኝ ይሄ የምርጫ ሳጥን ማቅረብ እና አሁን ለምሳሌ እኛ አካባቢ በየቦታው አለ፣ በየከተማው አለ ብዙ። ስለዚህ እንደውም ቀለል ያደርገዋል ብዬ ነው ማስበው። የዛ ሰት ወጣ ብለ መመረጥ ሲያል ግን የዕለት ሁለት ከሆነ ምናልባት ብዙ ሰልፍ ይኖራል፣ ብዙ የሚያስቸግር እና አንዳንዴ ልሰንፍ ትችላለህ። የዛን ሰት ወጣ ይህን ሁሉ ሰልፍ ምናምን ብለ አሁን ግን ቀደም ብለ መምረጥ ትችላለህ። አሁን እንደውም እኮ እንደሰማሁት ከሆነ አይ ቲንክ 50 ሚሊዮን በላይ ሰዎች ኦልሬዲ መርጠዋል፣ ይህን ጨምሮ ማለት ነው። እና ምንድነው ይህ ግን የሚያነሳሰው ቀለል ዋላክቻለ አሁን ምክንያቱም አንደኛ ከሰው ጋር እንዳትነካካ ተማለ አያሰጋህም፣ ብዙም ሰልፍም አይኖርም።
እስከ ዛሬው ቀን ድረስ ከ80 ሚሊዮን በላይ አሜሪካውያን ድምፃቸውን በፖስታ ቤት በኩል በሚላክ ቅጽ አማካኝነት አስቀድመው ሰጥተዋል። ከ8 ዓመታት በላይ በዩናይትድ ስቴትስ ውስጥ የኖረው ቴዎድሮስ በፍቃዱ አንዱ ነው። ቴዎድሮስ ድምፁን ያልተስማማበትን አስተዳደር ለመቀየር እንደሚጠቀምበት ያውሳል።
እኔ በርግጥ ዘንድሮ ያነሳሳኝ ያው ብዙ መልኩን እናየው እንችላለን። አሁን ዋይት ሃውስ ውስጥ ያለው አገዛዝ ማለት እኔ በምፈልገው መልኩ እንሄድ አይደለም። በርግጥ ከተለያዩ ነገሮች አንግል ብታይ፣ ለምሳሌ ከኢሚግሬሽን ጋር በተያያዘ ከዚህ ከተለያዩ መብቶች ጋር እንደዚህ ከዘረኝነት ጋር እንደዚሁም አገሪቷን የሆነ በመከፋፈል ነገር ውስጥ ያለ ነገር ስላለ ትንሽ እሱ አይመችም፣ አልደግፈውም ይሄን ነገር። ሁለተኛ ደግሞ ያው እንደ አንድ ያው ትውልደ ኢትዮጵያዊ ለዚህ አንተ ስለምንኖርበት ሀገር ስለ አሜሪካ ብቻ ለምታስበው ሌላም ደግሞ ስለ ሀገርም ታስባለህ። ስለዚህ እዚህ ያለው አድሚኒስትሬሽን አሁን ያለው አድሚኒስትሬሽን ስለ ሀገር ምን ይላል ብለህ ታስባለህ። ያን ነው እና ያን አይተህም ደግሞ ያው የራስን አቋም ትወስዳለህ። ስለዚህ በዚህ መልኩ ነው ዘንድሮ ለመምረጥ የወሰንኩትኝ። አክቹዋሊ
ቴዎድሮስ ድምፁ ሊሰጣቸው ያሰበው ለዲሞክራቱ ጆ ባይደን ነው። እሳቸው ቢያሸንፉ መፍትሄ ሊያገኙላቸው ይችላሉ የሚላቸውን ጉዳዮችም እንዲህ ዘረዝራል።
ዘረኝነትን ትንሽ ያው እንደዚህ የሚከፋፍለውን ነገር አንድ የሚያደርግ አንድ ያስፈልጋል። ሁለተኛ ደግሞ እንዳልኩ እንደ ትውልድ ኢትዮጵያዊ ይሄ አድሚኒስትሬሽን ለምሳሌ አሁን ያለው አድሚኒስትሬሽን በጣልቃ በመግባትና ትንሽ ፒያን በሚጎዳ መልኩ የሆነ ትንሽ ሚዛን የጎደለውም ነገር የሚደረግ ነገር አለ። ስለዚህ ሚዛና የሆነው የሚያራምድ መንግስት ቢኖር ያ ደስ ይለኛል። ስለዚህ ይህን ያሟላል ብዬ የምገምተው ለምሳሌ ያው ምናልባት እኔ አክቹዋሊ ያው እንደ ዲሞክራሲ ነኝ ብዬ ነው አሁን አክቹዋሊ እንትን ነው። ስለዚህ አሁን እሱ ያሟላል ብዬ ማስባቸው ባይደን ማለት ነው። ይህ እንደ ያሟላ ብዬ አስባለሁ። ኢሚግሬሽንም ትሪት ከማድረግ አሁን ለምሳሌ በትራምፕ በኩል ያለው አድሚኒስትሬሽን ኢሚግራንቶችን እንዴት ትሪት እንደሚያደርግ ዓለም የሚያውቀው ነው። በሜክሲኮ ድንበር በኩል ለምሳሌ እንዴት እናትና ልጆችን መለያየት የሆነ ትንሽ ለመስማት ትንሽ የሚከብዱ ነገሮችን የሚያደርግ ነገር አለው። እዛም ነገር ስላለ እና አንዳንዴም ደግሞ ሪስፖንስብል የሚሆንበትም ነገር ስላለ ያው ኃላፊነት የጎደለውም ነገር ይኖራል። ስለዚህ ይሄንን ቀርፎ የሚያስተካክል መንግስትና አድሚኒስትሬሽን ሲመጣ ደግሞ ወደሱ ታዝነብላለ። እኔ ያ ነው የኔ መስፈርት።
የዛሬ 4 ዓመት ለምርጫ ቢመዘገብም የቅድመ ምርጫውን ሂደት በመመልከትና በመዘናጋት ድምፅ ሳይሰጥ በመቅረቱ የደገፋቸው ሂላሪ ክሊንተን መሸነፋቸው፣ ያልደገፋቸው ትራምፕ ደግሞ ማሸነፋቸው ትምህርት እንደሆነው የሚናገረው 8 ዓመታት በላይ በአሜሪካ የኖረው ዮሐንስ ፍስሐ በበኩሉ የስደተኞች ጉዳይ ያሳስበዋል።
ለእኔ ቁልፍ የምላቸው ጉዳዮች አሉ። ትውልድ ኢትዮጵያዊ እንደመሆነ ወገኖቼ ከኢትዮጵያም ሆነ ከሌሎች ሀገራት ለትምህርት ሊሆን ይችላል፣ ለስራ ሊሆን ይችላል፣ በሀገራቸው መንግስት ሚስትሪት ተደርገው ሊሆን ይችላል፣ የሚመጡባት ሀገር ያለምንም ስቃይ መጥተው ተምረውም ሆነ ሰርተውም ሆነ ይሄነች አሜሪካ እና ይሄንን ደግሞ ባይደን ወደ 11 ሚሊዮን የሚሆኑ ወረቀት የሌላቸውን ወረቀት እንዲያገኙ አደርጋለሁ ብሎ ቃል ገብቷል። ይሄ አንዱ ነው። እንደ ሰው ደግሞ ስትመለከተው በተለይ አሁን ቦርደር ላይ ያሉ በየቀኑ የምንሰማው ዜና ነው። እናትና ልጅን መለያየት እንደ ሰው ከሰው መውረድ አይሆንም ስትመለከተው?
አሁን ያለውን ስደተኞችን የሚመለከት አሰራር የሚተቸው ዮሐንስ ይህንን ይለውጣሉ ብሎ ለሚያምናቸው እጩ ድምፁን ለመስጠት መሰናዳቱንም ይናገራል። ለዮሐንስ ሌላው አንገብጋቢው ጉዳይ የጤና መድህን ነው።
እዚህ ሀገር ስትሰራ ትንሽ ወገብ አንድ ነገር ቢሆን እድሜ ልክን ከፍለው የማጨርሰው እዳን የሚኖርብህ ልታክም ብትልን አንድ ዶክተር ቪዚት ለማድረግ እኮ ሄደህ ስትወጣ $25,000 ምናምን ነው የሚላክልህ። ስለዚህ ማንም ሰው ሊገዛው የሚችል የጤና የመድን ኢንሹራንስ ያስፈልጋል። ይሄ ደግሞ ባይደን አንዱ ከዝርዝሮች ውስጥ ያስገባው ነገር ነው።
ዮሐንስ የውጭ ጉዳይ ፖሊሲ፣ የዘርና የቀለም መድሎን የመሰሉ ጉዳዮችን በተሻለ ሁኔታ ያስተናግዳሉ ላላቸው እጩ ድምፁን ለመስጠት መሰናዳቱን ነግሩናል። አስተያየት ሰጪዎቻችን እንደዚህ ያለው ሰሞን የተወለዱባትን ሀገር ኢትዮጵያን የምርጫ ባህልና አሁን የሚኖሩባትን ዩናይትድ ስቴትስን የምርጫ ታሪክ ለማነጻጸር አጋጣሚ እንደፈጠረላቸው አልሸሸጉም። አቶ ታመነ ካሱ፦
እጅግ በጣም ብዙ ልዩነት አለ በኢትዮጵያና በዩናይትድ ስቴትስ የምርጫ ስነ ስርዓት ላይ። ምንድነው ምንም እዚህም አንዳንዴ የሚሰማው ፐርፌክት ባይሆንም ግን ከሀገራችን ከ99% በላይ የተሻለ ነው። ምክንያቱም አንተ ለፈለከው ሰው ድምፅን መስጠት ትችላለህ። የሚያስገድድህ የለም። አንድም እሱ ነው ይህንን ሊማሩ የሚገባቸው። ደግሞ የመናገር መብትን አንድ ሰው ለመምረጥ ያልፈልገው መቃወም እንደሚችሉ ኢትዮጵያውያን ሊማሩ ይገባቸዋል የኢትዮጵያ ባለስልጣናት።
ዮሐንስ ፍስሐ ኢትዮጵያና ኢትዮጵያውያን ሊማሩት ሊያሳድጉት ይገባል የሚለውን በአመታት ኑሮ የተመለከተውን የዩናይትድ ስቴትስን የፖለቲካ ልማድ እንደዚህ ያስረዳል።
የምርጫ ስርዓታቸው ስትመለከት የ200 ዓመት ከፋውንደርስ ይሏቸዋል አሜሪካኖች የምርጫ ስርዓታቸውን ሙሉ ለሙሉ ከዛሬ 200 ዓመት በፊት አባቶቻቸው ያስቀመጡላቸውን አካሄድ ተከትለው ነው። ሴቶቻቸውን ያጠብቃም አንድ ጥሩ የሆነ ሲስተም ዘርግተዋል። በእርግጥ አሁን አከራካሪ ነገር ነው። ፖፑላር ቮት ያገኘ ሞር ያገኘ ማሸነፍ አለበት ነው አይደለም? 538 ወንበር 270 ያገኘ ነው ማሸነፍ ያለበት የሚለው ትንሽ አከራካሪ ነው። ግን እንዳልከኝ ከዚህ የአሜሪካ ምርጫ ስርዓት ኢትዮጵያ ምን ትማራለች? እኛ እኮ እንደ መንግስት ከአሜሪካ አይቀድምንም ነን። የመንግስት አስተዳደር የገባን ህዝቦች ነበር። ነገር ግን ያንን የሚተገብሩ የመንግስት አመራር ያንን የሚተገብሩ የሚያስፈጽሙ አካላት የሉንም። እንግዲህ ችግሩ ይሄ ነው። ስለዚህ መንግስት ነው ሊማር ይገባል ብለው እንዴ ዛሬ እኮ አንዱ በምርጫም በፍጥጫም እኮ የሚልበት ጊዜ ላይ ደርሰናል። እና ይህንን ነፃ የዲሞክራሲን አስተሳሰብ ፍልስፍና ኢትዮጵያ በመንግስትም ደረጃ በማህበረሰብም ደረጃ ተቀብለን የሚወክለን ሰው መርጠን ማንም ሰው በሀሳቡ የማይፈረጅበት ማንም ሰው በአመለካከቱ በእምነቱ የማይታሰርበት የማይገረፍበት የመረጠውን አካል ፍትሐዊ በሆነ ሁኔታ አለምንም መጭበርበር መጭበርበር የሚለው ቃል እኮ በአብዛኛው እዛ ነው የምሰማው፣ እዚህ የለም። ምናልባት አሁን ከዚህ ከኮቪድ ጋር በተገናኘ አሜሪካን ሀገር ይሄ የምርጫ ባሎቶች ምክንያቱም ሰው ኮቪድን ፍራቻ አሜሪካን ሀገር በአብዛኛው ኦንላይን እያደረገ ነው ምርጫው እና ይሄ ነገር ምናልባት ሪዛልቱን ትንሽ ሊያበላሽ ይችላል ምናምን ይላሉ። ይሄ ጊዜያዊ ተጽዕኖ ነው። እኛ ሀገር ግን ስትመጣ አንድ ሰው ተጭበርብረዋል ብሎ ነው የሚያስበው ሲጀመር ማለት ነው። እና ይህ አስተሳሰብ በዚህ እኛው በነፃ የዲሞክራሲ የዚህ ሀገር የትክክለኛ የዲሞክራሲን ህግጋት በተከተለ መልኩ ሲሄድ ስትመለከት እኛም ይህንን ሌጋሲያቸውን አይተን እንግዲህ ይኸውልህ በተግባር ለመምረጥ የተዘጋጀን ያለ ነው።
የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ የፊታችን ማክሰኞ ይከናውናል። ከሪፐብሊካኑ ዶናልድ ትራምፕ እና ከዲሞክራቱ ጆ ባይደን መካከል ቀጣዩን የሀገሪቱን መሪ ለመምረጥ ከ150 ሚሊዮን በላይ አሜሪካውያን ተመዝግበዋል። የአሸናፊዎች የአመራር ብሂል የእያንዳንዱን አሜሪካዊ ህይወት በቀጥታና በተዘዋዋሪ የሚነካ መሆኑን የሚያነሱ ሁሉም የመምረጥ መብቱን ይጠቀም ዘንድ መጠየቃቸውን ቀጥለዋል። በአሜሪካ ድምፅ ሀብታሙ ስዩም። በመጪዎቹ ዓመታት በተማሪዎች ግብረ ገብ ላይ ትኩረት ሰጥቶ እንደሚሠራ የትምህርት ሚኒስቴር አስታውቋል። በዩኒቨርሲቲዎች ውስጥ የሚታየው የሥነ ምግባር ችግርና ከመስመር የወጣ ጽንፈኝነት ምክንያቱ የግብረ ገብ ትምህርት ማነስ ነው ብለዋል ሚኒስቴሩ ዶክተር ኢንጂነር ጌታሁን መኩሪያ። ዓመታዊው የመምህራን በዓለም ተከብረዋል። አስቴር መስጋናው ዝርዝር አላት።
ወይዘሮ አወጣሽ ወልዴ ለ38 ዓመታት በመምህርነት አገልግለዋል። በእነዚህ ዓመታትም ለሀገር አለኝታ ለወገን መከታ የሆኑና በሥነ ምግባር የታነጹ ምሁራንን እንዳፈሩ ይናገራሉ። ካለፉት ጥቂት 10 ዓመታት ወዲህ የሚታየው ሁኔታ ግን ቅሬታ እንደፈጠረባቸው ነው የሚያስረዱት።
እኔ በመምህርነት ኦልሞስት አሁን 38 ዓመት አስተምሬያለሁ። በፊት በካሪኩለሙ ተቀዶና ተቀርጾ ግብረ ገብ 3 ክፍለ ጊዜ እየተሰጠው ተማሪ ይማር ነበር። ያ በመቅረቱ በአሁኑ ሰዓት ለተማሪ ብልሹነት ዋናው ምክንያት ግብረ ገባዊ ትምህርት በትምህርት ቤት ባለመሰጠቱ። የግብረ ገብ ትምህርትን ሲማሩ ተማሪዎች በስነ ስርዓት ታላላቆችን የሚያከብሩ፣ አልባሌ ቦታ ላይ የማይውሉ፣ ሰው አክባሪ ሆነው ትምህርታቸውን የሚያከብሩ በመሆኑም ውጤታማ እንደነበርን ያው ያሳለፍነው ጊዜ እናየዋለን። በተለይ አሁን ከቅርብ ጊዜ ወዲህ በዚህ በ27 ዓመት የለውጥ ሂደት ውስጥ የተማሪ የስነ ምግባር ብልሽነት ካደራደር እየጨመረ እኛ በነበርንበት ሰዓት ከዛ በፊት ተማሪ መምህር ክፍል ከመግባቱ በፊት አስቀድሞ ገብቶ ሰሌዳ አጥፍቶ በስነ ስርዓት ትምህርቱን ተከታትሎ የሚያስፈልጉትን ነገሮች በሙሉ አሟልቶ ይመጣ ነበር። አሁን በነፍስ ወከት የተሰጠውን የትምህርት መማሪያ መጽሐፍም እንኳን ይዞ የማይመጣ በዘፈቀደ የሚወጣ የሚገባ መምህሩ ቁሞ እያስተማረ ወጥቶ የሚሄድ መምህሩ ቁሞ እያስተማረ ከፍቶ የሚገባ አንጃ ግራንጃ ጉሩምቦ ለጉሩምቦ በእድሜያችን እንኳን ልንከበርበት ያልቻልን ጊዜ ነው። እየተመታን እየተሰደብን ነው ያለን። ስለዚህ ይሄን ወጣት ደግሞ ለማስተካከል በመጀመሪያ ደረጃ ማህበረሰቡ ላይ ልቅተል ዲሞክራሲ የሚል ነገር ተሰጥቶት ወጣቱ ልቅ ነው። ወላጅን አይታዘዘ ወላጅን ያልታዘዘ እኛን በትምህርት ቤት የሚታዘዘናል ይላከናል፣ እኛ ያልነውን ይቀበላል፣ ውሸት ነው። ለዚህም ነው ስራ አጡ እየበዛ ይሄዳል። መማር አይፈልግም፣ ይፎርፋል። ስንናገረው መብቴ ነው ይላል፣ መብቱን እንጂ ግዴታውን በብዛት የማያውቅ ጀነሬሽን የተፈጠረበት ሰዓት ነው። ስለዚህ ለወደፊቱ የምለው እኔ ይህ በአዲሱ ካሪክለም በእውነት የግብረ ገባዊ እሴት ተፈጥሮ ተማሪዎች እንደ ማንኛውም ሳብጀክት 2 ፔሪድም 3 ፔሪድም ግብረ ገብ ቢማሩ አዲስ ትውልድ እናፈራለን ይላል። ይሄ የተበላሸውን ነገር ማስተካከል እንችላለሁ የሚል እምነት አለኝ። የመምህራንም ሁሉ ሐሳብ ይሄ ነው። አመሰግናለሁ።
የ12ኛ ክፍል ተማሪ የሆነው ቅዱስ ዋሴ የመምህር ታወጣሽን ሐሳብ ይጋራል።
መምህር አይከበርም፣ ትልቅ ሰው አይከበርም። መምህር ፊት ለፊት ላይ ከታየ ተሸርፈውት ነው እንደዚህ ምን ሄደው እንደውም መምህር ምንድን ነው? ለመጀመሪያ ወላጅ አባት ነው ተባለ። ይህ ግብረ ገብ ትምህርት ታትሞ ካልቀረበ ለተማሪው ይህ ከብደኛ ብዬ ማስብ።
የመምህራን አመታዊ በዓል መምህራን ቀውስ ለመቀልበስም ሆነ ለመጪው ጊዜ ብሩህነት ግንባር ቀደም ሚናላቸው በሚል መሪ ቃል በባህር ዳር ከተማ ተከብሯል። በዚህ በዓል ላይ የተገኙት የትምህርት ሚኒስትሩ ዶክተር ኢንጂነር ጌታሁን መኩሪያ በነባሩ ስርዓተ ትምህርት ብቁ ዜጋ ለማፍራት የማያስችሉ ብዙ ጉድለቶች እንዳስተዋሉ ገልጸዋል። እርሳቸው እንዳሉት ከነዚህ ጉድለቶች አንዱ ደግሞ የተማሪዎች ግብረ ገብነት ማነስ ነው። በየትምህርት ተቋማቱ የሚታየው የተማሪዎች ስርዓት አልበኝነትና ከልክ ያለፈ ጽንፈኝነት ኢትዮጵያዊነትን ያደበዘዘና ሀገር የሚባለውን ምስል እስከ ማጥፋት የደረሰ ነው በማለት ተናግረዋል። የዚህ ሁሉ መነሻ የግብረ ገብ ትምህርት አለመኖር ነው ያሉት ሚኒስትሩ፣ በአዲሱ ስርዓተ ትምህርት ግን ትኩረት ከተሰጣቸው ነጥቦች የመጀመሪያው እንደሆነ ገልጸዋል። የመምህርነት ሙያ ከዘር ከብሔርና ከወገንተኝነት ነጻ ሆኖ የሚሰራ ትልቅ ሙያ ነው ያሉት ሚኒስትሩ፣ ይህንን እውን ለማድረግ ግብረ ገብነትን፣ ብዝሃነትንና አንድነትን ያስቀደመ ስርዓተ ትምህርት ይቀረጻል ብለዋል።
ልጆቻችን ግብረ ገብነት ጎድሏል እዚህ ሀገር። ለዚህ ተጠያቂ መሆን ያለበት የትምህርት ስርዓቱ የትምህርት ስራ ላይ ግብረ ገብነትን ከማጉደላችን የተነሳ አሁን ያለውን ነገር እያየን እንገኛለን። ስለዚህ በአዲሱ እርሻ ላይ በአዲሱ ስርዓተ ትምህርት ላይ ግብረ ገብነት ዋናው ፒላራችን እንዲሆን እንፈልጋለን። ታላቁን የሚያከብር አባቶችን፣ እናቶችን፣ ሽማግሌዎችን የሚያከብር ትውልድ የሚፈጠርበት ቦታ መሆን አለበት ትምህርት ቤት። ግብረ ገብነት ለአንድ ሀገር መሰረት፣ ለአንድ ሀገር ሰላማዊ ጉዞ አስፈላጊ ነው። ስለዚህ አንዱ ግብረ ገብነት የሚባል ማዳበሪያ ያስፈልገዋል። ማዳበሪያ ይሄ ግብረ ገብነት የሚል ማዳበሪያ ያስፈልገዋል። ይህንን እርሻው እንደጎደለው አይተናል። ስለዚህ ይሄኛው ደግሞ ምንድን ነው? ብዝሃነትንም አንድነትንም በእኩልነት የሚያስተናግድ ማህበረሰብ ትውልድ መፍጠር ይኖርበታል። ይሄ እርሻ ጫፍ የወጣ ጥግ የተሳበ ጽንፈኛ በአንድ ወገን ብቻ የተለጠጠ መሆን የለበትም። ኢትዮጵያ ሀገራችን እንደ ባህሪዋ እንደ አፈጣጠሯ አምላክ ፈጥሮ እንደሰጠን ብዙ አንድም ህዝብ ነን። በየዩኒቨርሲቲዎቻችን በየከፍተኛ ትምህርት ተቋሞቻችን ይሄንን ማስተናገድ የሚችል ትውልድ መፍጠር የምንችለው ከታች ነው። ብዙም ነን አንድም ነን። ይሄንን አስረግጦ አምኖ ኢትዮጵያ አንድ ናት፣ ኢትዮጵያ ብዙም ናት። አንድ አካል፣ አንድ ሰውነት። እኔ ብዙ የብዙ አካላት ጥርቅም ሰው ነኝ። እጅ ብቻ አይደለው፣ አይን ብቻ አይደለው፣ ጆሮ ብቻ አይደለው፣ እግር ብቻ፣ ጉበት ብቻ፣ ኩላሊት ብቻ አይደለው። ስለዚህ ይህንን በግልጽ በየትምህርት ቤቶቻችን ልጆቻችንን መመገብ፣ ማወቅ፣ ማስተናገድ ለአንድነታችን የማንደራደር ለብዝሃነታችንም የማንደራደር ብዙም አንድም እንደሆንን ይሄ ማዳበሪያ ይሄ እርሻ ያስፈልገዋል። ይህንን ማዳበሪያ እንደጎደለው አይተናል።
ኮቪድ-19 በኢትዮጵያ ከተከሰተ ወዲህ በተለይ በትምህርቱ ዘርፍ ጥቁር ጥላ እንዳጠላ የተናገሩት ዶክተር ጌታሁን ቀውሱን ለመቀልበስ የመምህራን ሚና ከፍተኛ እንደሆነ ጠቁመዋል።
ቤቶቻችን 7 ወር ያክል ከተዘጉ በኋላ አሁን እየተከፈቱ ይገኛሉ። በዚህ በትምህርት ቤት የመክፈት ንቅናቄ ውስጥ መምህራኖቻችን እያበረከቱ ያሉትን ታላቅ ሀገራዊ ኃላፊነት በሁሉም የሀገራችን ክልሎች እያበረከቱ ያሉትን የሀገር ፍቅር እንዳላቸው ያሳወቁበትን በዚህ ዳግም ትምህርት ቤቶችን ለመክፈት እያደረግን ባለነው ንቅናቄ ውስጥ መምህራኖቻችን እያደረጉ ያሉትን ተጨማሪ ጫና ለመሸከም ተጨማሪ ኃላፊነት ለመሸከም ራሳቸውን ሰጥተው ስራ የጀመሩትን ከዚህም በኋላ በሚከፈቱ ትምህርት ቤቶች ኃላፊነት ለመውሰድ የተዘጋጁትን መምህራኖቼን እጅግ አድርጌ ማመስገን ፈልጋለሁ።
በመጨረሻም ቀደም ሲል በመምህርነት ሙያ ላሳለፉና በአሁኑ ሰዓት በሌላ ሙያ ተሰማርተው የሚገኙ ዜጎች እኔም አስተምራለሁ የሚለውን የ45 ቀን ጥሪ ተቀብለው በማስተማር የዜግነት ግዴታቸውን እንዲወጡ ጥሪ አቅርበዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አብራችሁን ስላመሻችሁ በእጅጉን አመሰግናለን። አብታሙ ስዩም በመስተንግዶው፣ ኤልያስ አስማረ ደግሞ በቅንብሩ አብረናችሁ ቆይተናል። የመርሃ ግብሩ አርታኢ ደግሞ ትዝታ ብላችሁ ናት። መልካም ምሽት ይሁንላችሁ። መልካም የሳምንት መክተል ነው።